ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ1922ና 25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 30 2009 ዓ.ም ምረት ዝግጅታችን ነው ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አሉላ ከበደ ነን።
የናይጄሪያው የሁከትና የሽብር ቡድን ቦኮ ሐራም ከሶስት ዓመታት በፊት ከሰሜን ምስራቃዊቱ ቺቦክ ከተማ ከአዳሪ ትምህርት ቤታቸው ጠልፎ ከወሰዳቸው ልጃገረዶች መካከል 82ቱን ከትናንት በስቲያ ያለቋል።
When we first started seeing it in our slogan
መፈክራችን ስናደርገው ብዙም በዚያ መልክ አስበንበት ባይሆንም አሁን እንደምናየው ግን ለቺቦክ ልጃገረዶች ነጻነት የምናደርገው ትግል ለናይጄሪያ ህልውና የሚደረግ ትግል ሆኗል።
ልጆቻችንን አምጡ ወይም ልጆቻችንን መልሱ ተብሎ ከተሰየመው ስብስብ ወጣቶቹ ሴቶች እንዲለቀቁ ዘመቻ ሲያደርጉ ከቆዩት አንዱ የናይጄሪያ ዋና ከተማ አቡጃ ነዋሪ መልእክትን የሰማችሁት በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው አሉላ።
ተፋፍነው የተጫኑባቸው የፕላስቲክ ጀልባዎች በመስጠማቸው ከ200 በላይ ሰዎች ለህልፈት ሳይዳረጉ እንዳልቀሩ ስጋት ተገለጠ። ካለፈው ሐሙስ አንስቶ ከሊቢያ ወደ ጣሊያን በማቅናት ላይ የነበሩ ከአቅማቸው በላይ የተጫኑ ጀልባዎች ከሜዲትራኒያን ባህር ላይ መስጠማቸውን ያመለከቱት ባለስልጣናት እስካሁን ባደረጉት ጥረት ቁጥሩ 7000 የሚጠጋ ስደተኛ ማትረፋቸውን ገልጠዋል። የዩናይት ስቴትስ ፕሬዚዳንታዊ ምርጫ ከተካሄደ 6 ወራት አለፉት። በዩናይት ስቴትስ ምክር ቤት አባላት ተቋቋመ መርማሪ ቡድን ግን በዚያ ምርጫ ሂደትና ሩሲያ የነበራትን ጣልቃ ገብነት እናም የፕሬዝዳንት ዶናልድ ትራምፕ ረዳቶችና በሞስኮ ተጠያቂ ወገኖች መካከል ቁርኝት ስለመኖሩ የያዘው ምርመራ ዛሬም ቀጥሏል የሚሉት ከዋና ዋናዎቹ ርዕሶች ናቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ተፋፍነው የተጫኑባቸው የፕላስቲክ ጀልባዎች በመስጠማቸው ከ200 በላይ ሰዎች ለልፈት ሳይዳረጉ እንዳልቀሩ ዘገባዎች አመለከቱ። ካለፈው ሐሙስ አንስቶም ከሊቢያ ወደ ጣሊያን በማቅናት ላይ የነበሩ ከአቅማቸው በላይ የተጫኑ ጀልባዎች ከሜዲትራኒያን ባህር ላይ መስጠማቸውን ያመለከቱት ባለስልጣናት እስካሁን ባደረጉት ጥረት ቁጥሩ 7000 የሚጠጋ ስደተኛ ማትረፋቸውን አመልክተዋል። የድንገቱን ዜና ከሮም የተከታተለችው ጆሴፊን ማከና ለአሜሪካ ድምጽ ሐኪም ሉዊ ተከታዩን ገልጣለች።
Yes, there are fears of yet another tragedy in the Mediterranean. The International Organization for Migration.
አዎ፣ ሌላ በሜዲትራኒያን ባህር ላይ በዚህ ባለፈው ሳምንት መጨረሻ የደረሰ አሳዛኝ ክስተት ነው። ዓለም አቀፍ የፍልሰተኞች ድርጅት IOM የሊቢያ የጠረፍ ጠባቂዎች 7 ፍልሰተኞችን 6 ወንዶችና አንዲት ሴት እንዳዳኑ ተናግረዋል። ከተረፉት አንዱ በሰጠው ቃል መሰረት 113 ፍልሰተኞች እዚያው ነርሱ የነበሩበት መርከብ ላይ የነበሩ እስካሁን አልተገኙም።
ስለዚህ የነዚህ ሰዎች ህይወት አሳሳቢ እንደሆነና ፍልሰተኞችን ለማትረፍ በርካታ መርከቦች በባህር ላይ ቢገኙም ጥረቱ ብዙ ጊዜ ሊሳካ እንደማይችል ጋዜጠኛዋ ጆሴፊን ማክኒን ገልጣለች።
የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት እሁድ ባሰሙት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲዎቻቸው ወይም ከየፓርቲዎቻቸው አቋም ጋር ቢጣረስ እንኳ እውነታን ለመመርመርና ስለ ሐቅ መቆም ምርጫቸው ይሆናል የሚል ታላቅ ተስፋ አለኝ ብለዋል። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዝዳንት ትናንት ይህንን አስተያየት የሰጡት ቦስተን ከተማ ውስጥ የጆን ኤፍ ኬኔዲን ተቋም የቁርጠኝነት ምሳሌ በሚል ርዕስ የሚጠራውን ሽልማት በተቀበሉበት ወቅት ነው። የኦባማ አስተያየት የተሰማው የዩናይትድ ስቴትስ የተወካዮች ምክር ቤት ከክንዋኔዎቻቸው በአይነተኛነቱ ተለይቶ የሚታወቀውን የሀገሪቱን የጤና መርሃ ግብር የሚተካ አዲስ ፖሊሲ ባጸደቀ ከጥቂት ቀናት በኋላ መሆኑ ነው። ኦባማ ያን በርሳቸው የአስተዳደር ዘመን የጸደቀና በስማቸው የሚጠራ የጤና ፖሊሲ ለመሻርና ለመተካት ግፊት በማድረግ ላይ የሚገኙትን ተተኪያቸውን ዶናልድ ትራምፕን በስም ከመጥራትም ሆነ እርሳቸውን ከማመላከት ተቆጥበዋል። በዚህ ላይ የተጠናቀረ ዘርዘር ያለ ዘገባ አለን፣ ሄኖክስ ማግዘሪያ ያቀርባል።
ፕሬዚዳንት ኦባማ ሽልማቱን የተቀበሉት የተወካዮች ምክር ቤት አባላት እርሳቸው በህግ እንዲጸድቅ ያስቻሉትን አፎርደብል ኬር አክት የጤና ዋስትና የሚተካ ረቂቅ ባጸደቁ ማግስት ነው። እንደ አውሮፓውያን ዘመን አቆጣጠር በ2010 ዓመተ ምህረት ያ ህግ እንዲጸድቅ ድምጻቸውን የሰጡ የዴሞክራቲክ ፓርቲ የምክር ቤት አባላት በጀግንነት አወድሰዋል። የቀድሞው ፕሬዚዳንት በከፍተኛ የሪፐብሊካን ፓርቲ አባላት ተቃውሞ የምክር ቤት መቀመጫቸውን ቢያጡም ለህዝብ ጥቅም የቆሙ ናቸው ብለዋል ፕሬዚዳንት ባራክ ኦባማ።
I hope that current members of Congress recall that it actually doesn't take a lot of courage to aid those who
ኃይል ያላቸው በሚችሉት የሚኖሩና ተጽዕኖ ማሳደር የሚችሉ የወቅቱ የምክር ቤት አባላት ለችግር ለተጋለጡ ለታመሙ ለካሞች ለሆኑ ይቆማሉ የሚል ተስፋ አለኝ።
የቀድሞው ፕሬዝዳንት ባራክ ኦባማ ስለ ብሔራዊ የጤና ዋስትና ህግ የሚደረገው ክርክር አላበቃም ከማለት በስተቀር የተኳቸውና አፎርደብል ኬር ወይም ኦባማ ኬር የተባለው የጤና ዋስትና ህግ እንዲሰረዝ በሌላ እንዲተካ የሚገፉትን ፕሬዝዳንት ዶናልድ ትራምፕን በስም አልጠቀሱም። ጆን ኤፍ ኬኔዲ ፕሮፋይሊንግ ካሬጅ ማለትም የጽናት ተምሳሌት ሽልማት 35ኛው የአሜሪካ ፕሬዝዳንት ኬኔዲ ተወዳጅ ባይሆንም መርህ ላይ የተመረኮዘ እርምጃ በመውሰድ ስልጣናቸውን ለማጣት ዝግጁ ስለነበሩ 8 ሴናተሮች በጻፉት ታሪክ የተሰየመ ነው። ካሁን ቀደም ሽልማቱን ካገኙት መካከል 2 የዩናይትድ ስቴትስ ፕሬዝዳንቶች ጆርጅ ኤች ደብሊው ቡሽ እና ጀራልድ ፎርድ እንደዚሁም የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እና የቀድሞው የዩክሬን ፕሬዝዳንት ቪክቶር ዩሸንኮ ይገኙበታል።
አድማጮች ዜናም ይተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ከተካሄደ 6 ወራት አለፉት። በዩናይትድ ስቴትስ ምክር ቤት አባላት የተቋቋመው መርማሪ ቡድን በዚያ ምርጫ ሂደት ሩሲያ የነበራትን ጣልቃ ገብነትና የፕሬዝዳንት ዶናልድ ትራምፕ ረዳቶችና በሞስኮ ተጠያቂ ወገኖች መካከል ግንኙነት ስለመኖሩ የያዘውን ምርመራ ዛሬም ቀጥሏል። የምርጫ ድላቸውን ትክክለኝነት በሩሲያ ጣልቃ ገብ ድርጊት እንዳይቆሰምንና እንዳይያያዝም በመሻት ትራምፕ በምክር ቤቱ የሚካሄደው የምስክር ቃል የመሰማት ሂደቱ ከመጀመሩ ሰዓታት ቀደም ብለው ባስተላለፉት የትዊተር መልእክታቸው የቀዳሚያቸውን የፕሬዝዳንት ኦባማን አስተዳደር ወንጅለዋል። ክሳቸውም የውዝግቦቹ መናኸሪያ ያልሆኑት የቀድሞ የብሔራዊ ጸጥታ ጉዳይ አማካሪያቸው የቀድሞ ጀነራል ማይክል ፍሊን እንደርሳቸውም ቃል የመንግስት ስራ ለሚጠይቀው ኃላፊነት ብቁ የሚያደርገውን ከፍተኛ የደህንነት ማረጋገጫ መስጠታቸው ነው የሚል ነው። የቀድሞ የብሔራዊ ጉዳዮች አማካሪያቸው ጀነራል ማይክል ፍሊን ከሩሲያው አምባሳደር ጋር ስለነበራቸው ግንኙነት ለምክትላቸው ማይክ ፔንስ በመዋሸታቸው ለፕሬዝዳንቱ ምክትል መሆኑ ነው የስራ ኃላፊነት በተቀበሉ በ24 ቀናት ውስጥ ከስራ ያሰናበቷቸው ፕሬዝዳንት ትራምፕ እርሳቸው የሐሰት ዜና ማሰራጫ የሚል ቅጽል የሰጡት የመገናኛ ብዙሃን ስለ ፍሊን የመንግስት ስራ ለሚጠይቀው ኃላፊነት ብቁ የሚያደርገው የደህንነት ማረጋገጫ ጉዳይ አስመልክቶ ግን ጨርሶ አይዘግቡም ሲሉ ከሰዋል። ፍሊን የመንግስት ስራ ለሚጠይቀው ኃላፊነት ብቁ የሚያደርገውን ይህን የደህንነት ማረጋገጫ ቢያገኙም እንደ አውሮፓውያን የዘመን አቆጣጠር በ2015 ዓመተ ምህረት በሞስኮ አንድ የራት ግብዣ ስነ ስርዓት ላይ ለመገኘት በክሬምሊን ከሚደገፈው ሩሲያ ዛሬ የተባለው የቴሌቪዥን ጣቢያ የተቀበሉትን የ15,000 ዶላር ክፍያ ይፋ ሳያደርጉ ቀርተዋል። በዚያ የራት ግብዣ ስነ ስርዓት ላይ ከሩሲያው ፕሬዝዳንት ቭላድሚር ፑቲን አጠገብም ተቀምጠው ታይተዋል። ፍሊን በተጨማሪም ቱርክን በመወከል ለሚሰሩት ስራ የተቀበሉትን ከ500,000 ዶላር በላይም ሸሽገዋል። ሚስተር ፍሊን የተባለውን ከፍተኛ መጠን ያለው ገንዘብ የተቀበሉት እንደ መርማሪዎቹም ገለጣ ከጦር ሰራዊቱ በጡረታ ከተገለሉ በኋላ በተለይ ከውጭ መንግስታት ገንዘብ እንዳይቀበሉ ከተነገራቸው በኋላ ነው። በፕሬዝዳንት ዶናልድ ትራምፕ ከኃላፊነታቸው እንዲሰናበቱ ከመደረጋቸው አስቀድሞ በአዲሱ የትራምፕ አስተዳደር ተጠባባቂ ጠቅላይ አቃቤ ሕግ በመሆን ከፍተኛውን የአገሪቱን የሕግ አስፈጻሚ ባለስልጣን ሆነው ያገለገሉት ሳሊ የትስ በዛሬው ዕለት በዩናይትድ ስቴትስ ምክር ቤት የሕግ ጉዳዮች ንዑስ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ይሰጣሉ።
ሶማሊያ ዋና ከተማ ሞቃዲሾ እምብርት ላይ አሁን ምሽቱ ላይ ግዙፍ የቦምብ ፍንዳታ መስማታቸውን የአካባቢው ነዋሪዎች ተናገሩ። በአዲስ አበባና በሞቃዲሾም ሰዓት አቆጣጠር ከምሽቱ 12 ሰዓት ላይ ከአንድ ታዋቂ ምግብ ቤትና የቡና መጠጫ አቅራቢያ የደረሰው ፍንዳታ እማኞች አክለው እንዳመለከቱት እስካሁን በተረጋገጠው መሰረት 6 ሰዎች ቆስለዋል። በተሽከርካሪ ላይ የተጠመደው ቦምብ በፈነዳበት ወቅት ፕሬዚዳንት መሐመድ አብዱላሂ መሐመድ ሞቃዲሾ ውስጥ ከብሔራዊ የጸጥታ አማካሪዎቻቸው ጋር በመምከር ላይ እንደነበሩ ተነግሯል። ለፍንዳታው እስካሁን ኃላፊነት የወሰደ ወገን ባይኖርም ጽንፈኛው የሁከት ቡድን አልሻባብ በከተማይቱ የሚገኙ ሆቴሎችና ምግብ ቤቶችን ጨምሮ ሰዎች በብዛት በሚገኙባቸው ስፍራዎች ጥቃት ሲያደርስ መቆየቱ ይታወቃል። ለዜና የያዝነው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት የአሜሪካ ድምፅ 24 ወይም ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሚያዝያ 30 2009 ዓ.ም የምሽት ፕሮግራማችን ነው።
በምሽቱ በርከት ያሉ ዘገባዎችን ይዘናል። ስፖርትና አፍሪካ ነክ ርዕሶችም አሉን። በጤና ፕሮግራም በአሜሪካዊው የጤና ጥበቃ ሕግ ትንቅንቅ ላይ የተዘጋጀ ዘገባ አለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የናይጄሪያው የሁከትና የሽብር ቡድን ቦኮ ሐራም ከሶስት ዓመታት በፊት ከሰሜን ምስራቋ ቺቦክ ከተማ ከአዳሪ ትምህርት ቤታቸው ጠልፎ ከወሰዳቸው ልጃገረዶች መካከል 82ቱን ከትናንት በስቲያ ለቋል። የወጣቶቹ ሴቶች መለቀቅ የናይጄሪያ መንግስት የተጠለፉትን ልጆች እንዲያስለቅቅ ግፊት ሲያደርግ ለቆየው ማህበራዊ መገናኛ ብዙሃን ወይም ማህበራዊ ሚዲያ ዘመቻ ድል ተደርጎም ታይቷል። ለቺቦክ ወጣት ሴቶች መለቀቅ ማህበራዊ መገናኛ ብዙሃኑ የተጫወተውን ሚና በተመለከተ ቺካ አዱዓ ያጠናቀረውን ዘገባ ቆንጅታዬ ይዛ ቀርባለች።
ኩዋና ሲሞን፣ ፊቢ ሃሩና፣ ኤስተር ኦስማን፣ ሳራቱ አዩዋ ቦኮ ሐራም ከለቀቃቸው ልጃገረዶች መካከል ጥቂቶቹ ናቸው። መንግስት ያሰራቸውን የቦኮ ሐራም አባላት እንዲለቅለት ተደራድሮ እንደለቀቃቸው ከፕሬዝደንቱ ጽህፈት ቤት የወጣው መግለጫ ያመለክታል። በዚህም መሰረት 82 የቺቦክ ልጃገረዶች ሊለቀቁ ችለዋል። የቺቦክ ልጃገረዶች 3 ዓመት ሙሉ በቦኮ ሐራም እጅ ማቀዋል። ብዙዎች ታዲያ ከተያዙበት ጊዜ አንስተው የናይጄሪያ መንግስት እንዲያስለቅቃቸው በማህበራዊ መገናኛ አማካይነት ግፊት ሲያደርጉ ቆይተዋል።
ልጆቹን ከትምህርት ቤታቸው እስከ መጠለፍ ያደረሳቸው የመንግስቱ ደካማነት ነው።
ይህንን የሚሉት ኢማን ሼሁ በዋና ከተማዋ በአቡጃ ልጆቻችንን አምጡ Bring back our girls በሚል ስም ተደራጅተው የቺቦኮቹን ልጃገረዶች የሀገሪቱ መንግስት እንዲያስለቅቅ ግፊት ሲያደርጉ የቆዩት የማህበራዊ መገናኛ ዘመቻ ስብስብ አባል ናቸው። ቡድኑ ያካሄደው እንቅስቃሴ በቅርብ ዓመታት የናይጄሪያ ታሪክ ውስጥ በውጤታማነቱ ወደር እንደሌለው ይነገርለታል። የስብስቡ አባላት 3ቱንም ዓመታት አቡጃና ሌጎስ ውስጥ በየጎዳናው ሰሌዳዎችን አንግበው ሰልፍ በማድረግ ልጃገረዶቹን አስለቅቁልን ብለው ዘመቻ ሲያካሂዱ ቆይተዋል። ታዲያ ከሁሉም የጎላው ውትወታ የቡድኑ የማህበራዊ መገናኛ ዘመቻ ነው። ኢማና ሼሁም እንደ ሌሎቹ አባላት በትዊተር፣ በዋትስአፕ እና በፌስቡክ አማካይነት ዘመቻውን ሲያካሂድ ቆይቷል። Bring back our girls ልጆቻችንን አስለቅቃችሁ አምጡልን የዋትስአፕ ስብስብ ከ100 በላይ አባላት አሉት። ጋዜጠኞች፣ የህዝብ ተመራጭ ባለስልጣናትና ይህ ጉዳያችን ነው ያሉ ዜጎች ይሳተፉበታል። በሺዎች የተቆጠሩ ተከታዮቻቸውም በትዊተር አማካይነት መረጃዎችን ያገኙበታል። ባለፈው ወር በርካታ የቺቦክ ልጃገረዶች ወላጆች የክፍለ ሀገሩ ምክር ቤት ህንጻ እንዳይገቡ በፖሊሶች ሲከለከሉ ይኸው ስብስብ ነበር ሁኔታውን የሚያሳይ ፎቶ በማህበራዊ መገናኛዎቹ ላይ ያወጣው። ስብስቡ ልጆቻችንን አሁኑኑ በህይወት አምጡልን፣ የምንታገለው ለናይጄሪያ ህልውና ነው በሚሉትና በመሳሰሉት መፈክሮቹ ይታወቃል።
When we first started saying it in our slogan
መጀመሪያ ላይ መፈክራችን ስናደርገው ብዙም በዚያ መልክ አስበንበት ባይሆንም አሁን እንደምናየው ግን ለቺቦክ ልጃገረዶች ነጻነት የምናደርገው ትግል በርግጥም ለናይጄሪያ ህልውና የሚደረግ ትግል ሆኗል። በዚህም ቅስቀሳ ውስጥ ላለነው ደግሞ ትግላችን እንዲቀጥል መሰረት ሆኖናል።
የናይጄሪያ ባለስልጣናትም የዚህን ስብስብ የማህበራዊ መገናኛ ዘመቻ በተደጋጋሚ ይጠቅሱታል። ለምሳሌ አንደኛው አባል ኦቢ ኢዚኩዌሲሊ በትዊተር የሚያስተላልፉት መልእክት ሌሎች ብዙ ሺህ ጊዜ ደግመው ያሰራጩታል። የናይጄሪያ ፕሬዝዳንት ሙሐማዱ ቡሃሪ 82ቱን ልጃገረዶች ማስለቀቅ በመቻላቸው Bring Back Our Girls ስብስብ ባወጣው መግለጫ አመስግኗቸዋል። ሆኖም አሁንም ያሉበት ያልታወቀው የተቀሩት 113ቱ የቺቦክ ልጃገረዶች እንዲለቀቁ የስብስብ ፈጥኖ ነው ዘመቻውን የተያያዘው። 113ቱ ልጃገረዶች የት እንዳሉም ሆነ በህይወት ይኖሩ እንደሆን የሚታወቅ ነገር የለም። የናይጄሪያው ፕሬዝዳንት ቡሃሪ ልጃገረዶቹን ፈልገን ከቤተሰቦቻቸው እንቀላቅላለን ብለው ቃል ገብተዋል።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁት ያላችሁት። የሰማችሁትም የዕለቱን አብይ ዘገባ ነበር። አሁን የትንታኔው መጽሔት አሁንም ይቀጥላል።
ተመራጩ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የተስፋና የእምነት ምዕራፍ መሆን እንደሚፈልጉ አስታውቀዋል። እምነት ተስፋ ፍቅር ተብሎ በቅዱስ መጽሐፍ እንደሰፈረው መሆኑ ነው። ሪፖርተራችን ሉዊስ ራሚሬዝ ከፓሪስ ያጠናቀረውን ዘገባ ሄኖክ ሰማግዘር ያቀርበዋል።
የ39 ዓመቱ የቀድሞ የምጣኔ ሀብት ሚኒስትር እና የባንክ ሰራተኛ በፈረንሳይ ታሪክ ወጣቱ መሪ ሆነዋል። የምረጡኝ ዘመቻቸው በገለልተኛ የፖሊሲ አማራጮች ላይ ያተኮረ ነበር። በለዘብተኛ ግራ ዘመምና ወግ አጥባቂ ፖለቲካ የተከፋፈለችውን ሀገር አመዛዝኜ እመራለሁ ሲሉ ሕዝባቸው እንዲመርጣቸው ያደረጉት የምረጡኝ ዘመቻ ተሳክቶላቸዋል።
Dear fellow citizens, a new page of our long history is turning tonight. I wanted to be a
የተወደዳችሁ የሀገሬ ሰዎች፣ ዛሬ ምሽት ለረጅም ዘመናት የጸናው የሀገራችን ታሪክ አዲስ ምዕራፍ ላይ ይገኛል። የተስፋና የታደሰ መተማመን ለማስፈን እንሰራለን። ከነገ ዕለት ጀምሮ በትጋት የምንሰራው አዲስ አሰራሮችንና አስተሳሰቦችን ለስኬት ለማብቃት ነው። የፖለቲካ መሪዎቻችን ኃላፊነት የሚሰማቸው ብዝሃ አስተሳሰብ ከዲሞክራሲያዊ መርሆች ጋር የምናስማማበት ዘመን ይሆናል። ስልጣን ከጨበጥኩበት የመጀመሪያው ቀን አንስቶ ትኩረቴ በዚህ ላይ ይሆናል።
በፈረንሳዩ ታላቁ የቀድሞ ቤተ መንግሥትና አሁን ቤተ መዘክር ሉቭር ዙሪያ የተሰበሰቡ ፈረንሳያውያን በማክሮ አሸናፊነት ደስታቸውን ሲገልጹ ታይተዋል። ፍራንክ ካማዶንጎ በወድ ጠል የማክሮ ደጋፊ ናቸው።
I feared Marine Le Pen because she sowed division in this country. That is why I had no choice but to support Emmanuel.
ለፔን በጣም የሚያስፈሩኝ እጩ ናቸው። ሀገሬ መከፋፈል ፖሊሲ ስለሚከተሉ ማክሮን መደገፍ ለኛ አማራጭ የሌለው መፍትሄ ነበር።
የፈረንሳይ የፕሬዝዳንታዊ ምርጫ በርካታ መከፋፈሎችን የፈጠረ፣ በተለይ በሙስሊሞችና ስደተኞችና ፍልሰተኞች መቀበል ላይ ብርቱ ክርክር የተካሄደበት፣ በታሪክ ሁሉን አቀፍና ነጻ ሀገር ነን በማለት የሚኩራሩትን ፈረንሳያውያን ያወዛገበ ነበር። የምርጫ ክርክሩ የቀድሞ የፋሽስት ስርዓትን ለማምጣት የሚሰራ ፓርቲን ከፍተኛ ድጋፍ ያስገኘ መሆኑ ፈረንሳያውያንን በአንድ ጎን ሲያስደስት፣ ሌሎችን እንቅልፍ የነሳ ጉዳይ ሆኗል። ብሪጅት ፖን ድምጻቸውን ለማክሮ ቢሰጡም የተመራጩ ፕሬዝዳንት ፖሊሲዎች ጋር አይስማሙም።
I do not agree with Macron with his policies. But at least I know that under him I will still have the
ከማክሮ ፖሊሲዎች ጋር በፍጹም አልስማማም። ሆኖም በእሳቸው አስተዳደር በአደባባይ ወጥቼ ሐሳቤን በነጻነት ለመግለጽና ቢያሻኝ ለመቃወም እችላለሁ። በማሪን አስተዳደር ግን መተንፈስ መቻሌንም እጠራጠራለሁ።
ማሪን ለፔን ባደረጉት አጭር ንግግር ሽንፈታቸውን አምነው ደጋፊዎቻቸው ለቆሙላቸው ዓላማዎች መታገል ፍጹም እንዳያቆሙ ጠይቀዋል።
I call on all patriots to join us to take part in the decisive political fight that is starting tonight.
የሀገር ፍቅር አንድ ያደረጋችሁ የሀገሬ ሰዎች የፖለቲካ ትግላችሁን ከዛሬ ምሽት ጀምሮ እንድትቀጥሉ ጥሪ አቀርባለሁ። በሚቀጥሉት ወራት ፈረንሳይ የናንተን እርዳታ ትሻለች።
በፈረንሳይ ምርጫ 4 ሚሊዮን ህዝብ ድምጽ ከመስጠት ተቆጥቧል። በፈረንሳይ መዲና በወረዳ 12 አርንዲዝሞ ኗሪዎች በሁለተኛው ዓለም ጦርነት ወቅት 15 አይሁዳዊ ዝርያ ያላቸው ህጻናት ወደ ናዚ የሞት ሰፈር በተወሰዱበት ትምርት ቤት ዝናብ ሳያግዳቸው ድምጻቸውን ሰጥተዋል። ኤሪክ ዱፐ የፖለቲካ ተንታኝ ናቸው።
Majority of the French people are afraid of Marine Le Pen and are afraid of the far right and know that her national
አብዛኞቹ ማሪን ለፔንን የማይወዱ መራጮች የወግ አጥባቂ ቀኝ ዘመም የፖለቲካ እንቅስቃሴን የሚመራው ናሽናል ፍሮንት ፓርቲ ስልጣን ቢጨብጥ የሚወስዳቸው ፖሊሶች የሚያስደነግጧቸው ናቸው። ስልጣን ላይ ቢወጡ በፈረንሳይ የህዝብ መከፋፈሉ ይስፋፋል፣ መናቆሩ ደግሞ ወደ ለየለት ግጭት ያመራል የሚል ስጋት አላቸው። ስለዚህ ፈረንሳውያን ሁኔታዎችን አገናዝበው ማሪን ለፔንን ለማስቆም ለማክሮ ድምጻቸውን ሰጥተዋል።
የዘንድሮ ምርጫ በፈረንሳይ ፖለቲካ ለዘብተኞችና ወግ አጥባቂዎች ገለል ያሉበትና መሃል ሰፋሪዎቹና ደጋፊዎቻቸው ድል የተቀዳጁበት ሆኗል።
ወደ መጽሔቱ ተከታይ ርዕስ እንሻገር። የብዝሃ ህይወት ጥበቃ የተወሰኑ አካባቢዎችን ለብሔራዊ ፓርክነት ከመመደብ ወይም በመመደብ ላይ ነው ይላል። የንግድና የትምህርት ተቋማት መከፈትም በሰሜን ኢትዮጵያ ያለውን የዓለም ቅርስነት የተመዘገበውን አካባቢ ለመንከባከብ እየረዳ እንደሆነ የአሜሪካ ድምጽ ዘጋቢ ፌዝ ላፒዴስ ዘገባ ያመለክታል። አዳነች ፍሳዬ ይዛቀርባለች።
የሰሜን ተራራዎች ብሔራዊ ፓርክ የአፍሪካ ግራንድ ካኒን የሚል መጠሪያ አትርፏል። የአፍሪካ የዱር አራዊት ተቋም ፕሬዚደንት ካዱ ሰቢኒያ ስለ ቅርሱ ታላቅነት ያብራራሉ።
It's an ecological phenomenon for the country. It's a world heritage site as well.
ለሀገሪቱ አያያዙ የሚከብድ ቅርስ ነው፣ የዓለም ቅርስም ነው። ስለሆነም ለሀገሪቱ ታላቅ ነው፣ ለኢኮኖሚዋም ወሳኝ ነው። በዓለም ማህበረሰብም ትልቅ ቦታ ይሰጣዋል።
ጎብኚዎች በሰሜን ተራራ ያሉትን ግመሬ ዝንጀሮዎችን የመሳሰሉ የዱር አራዊቶችን ለማየት ይሄዳሉ። በሀገሪቱ ብርቅዬ ከሆኑ የዱር አራዊቶች አንዳንዶች ይገኙባቸዋል። ይህ ለአካባቢው ኢኮኖሚ ገንዘብ ያስገኛል። ይሁንና የፓርኩ ብዝሃ ህይወት በሰዎች ብዛት እየጨመረ መሄድ አደጋ ላይ ወድቋል። ይህን መሰረት በማድረግም የአፍሪካ የዱር አራዊት ተቋም በፓርኩ አካባቢ የጎብኚዎች ማረፊያን የመሳሰሉ የንግድ ቦታዎችን መመስረት ጀምሯል። ተቋሙ ከዚህ ከሚያገኘው ገቢ ለመሰረተው ትምህርት ቤት ያውለዋል። የአፍሪካ የትምህርት ክፍሎች አስተዳዳሪ ፐርን ባንክስ ስለ ፕሮግራሙ ያብራራሉ።
Our program is to help inspire conservation through education.
መርሃ ግብራችን በትምህርት በኩል የአካባቢ የጥራት ጥበቃን ማበረታታት ነው። ስለሆነም አዲስ ጌ የተባለው የአንደኛ ደረጃ ትምህርት ቤት ለማህበረሰቡ የአካባቢ ጥራት ጥበቃ በር ይከፍታል። መጀመሪያ መሰረተ ልማቱን ዘረጋለን። የአካባቢው ማህበረሰብ ጥራት ላለው ትምህርት ተደራሽነት እንዲኖረው ስንል መጀመሪያ መሰረተ ልማቱን እንዘረጋለን። ትምህርት ቤቱ ይሰራል ማለት ነው። የረጅም ጊዜ የፕሮግራማችን ተጽዕኖ የአካባቢ ጥራት ትምህርትንና የማስተማር ስልጠናን ከመሳሰሉት ፕሮግራሞች ጋር ይመጣል።
የአካባቢ ጥራት ጥበቃው ትምህርት የፓርኩ የዱር አራዊት ጥቅምንና እነሱን የመንከባከብ አስፈላጊነት ያስተምራል። አስተማሪ ባንቻለም ጸጋ ስለ ዱር አራዊት ጥበቃው ጉዳይ ያብራራሉ።
እነዚህን ብርቅዬ እንስሳቶች እንዴት መጠበቅ እንዳለብን፣ እነዚህን ብርቅዬ እንስሳቶች ምን ጥቅም እንዳላቸው ያው ለተማሪዎች ትምህርት ሰጣለሁኝ ሰጥቻለሁ። እነዚህ ብርቅዬ እንስሳቶች ለሀገሪቱ በጣም ጥቅም አላቸው። እነዚህ ብርቅዬ ስለሆኑ ጎብኚዎች ይመጣሉ። እነዚህ ጎብኚዎች ብዙ ያው ገንዘብ ይሰጣሉ። ይህ ገንዘብ ደግሞ የሚጠቅመው ለምንድን ነው? ለትምህርት ቤት ግንባታ፣ ለጤና ኬላ ይሰራበታል። ያው ትምህርት ቤት ተገነባ ማለት ያው ትውልድ ተማረ፣ ልጆች ተማሩ ማለት ነው። ስለዚህ ይህ ክበብ በጣም ጠቃሚ ነው ማለት ነው።
ይህ ፕሮግራም የህዝቡ የኢኮኖሚውና የፓርኮቹን የወደፊት መጻኢ ዕድል ከፍ ያደርጋል።
ተከታዩ ዘገባ ወደ ዩጋንዳና የነጻነት አቅሟ ወይም ይዞታዋ ይወስደናል። ዩጋንዳ ውስጥ አንዲት የዩኒቨርሲቲ መምህር የአገሪቱን ፕሬዚደንት ፌስቡክ ላይ ሰድበዋል በሚል መታሰራቸው ስጋት አሳድሯል። በሀገሪቱ የመናገር ነጻነትን ለመገደብ የሚወሰድ እርምጃ እየበረታ ሄዷል ሲሉ የሲቪል ማህበረሰብ ቡድኖች እንደሚከሱ ሪፖርተራችን ሃሊማ አቱማን ከካምፓላ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳይ ታቀርባለች።
የኡጋንዳ የሲቪል ህብረተሰብ ቡድኖች ሴላኒያንዝ እንዲፈቱ ዘመቻ ማካሄዱን ቀጥለዋል። ፕሬዚዳንት ዮወሪ ሙሶቬኒን በፌስቡክ ሰድበዋል ተብሎ ከታሰሩ በኋላ ለዋስ ጥያቄ ፍርድ ቤት እስከሚቀርቡበት ጊዜ ድረስ እየጠበቁ ናቸው። አስተማሪዋ ፕሬዚዳንቱ በድህነት ለሚኖሩ ሴት ተማሪዎች ለንጽህና ጥበቃ የሚያስፈልግ ፓድ ለማቅረብ የገቡትን ቃል እንዲጠብቁ በይፋ ሲናገሩ ቆይተዋል። የአገር በቀል በጎ ፈቃደኞች ማህበር የልማት መረብ ዋና ስራ አስኪያጅ ካትሪን ካናባይታ ያብራራሉ።
ለመናገር ነጻነትና ለመሰብሰብ መብት ያለው ትግስት እያነሰ የሄደው መንግስት በበለጠ እየጠበበ እየሄደ ያለ መንግስትን ነው እምናይ ያለ ነው። ስለሆነም ስቴላ ኒያንዚ እንዲፈቱ እንጠይቃለን።
የኡጋንዳ ህገ መንግስት ለመናገር ነጻነት ዋስትና ይሰጣል። በኡጋንዳ የዩናይትድ ስቴትስ አምባሳደር ዴቦራ ማላክ ባለፈው ረቡዕ የዓለም የፕሬስ ነጻነትን መሰረት በማድረግ በተዘጋጀ ስነ ስርዓት ሲናገሩ ይህንኑ ጠቅሰዋል።
Dr. Nyanzi's case, however, shows that such constitutional rights and freedoms.
የዶክተር ኒያንዚ ጉዳይ በተለይም አመለካከቶቻቸው የሀገሪቱን መሪዎች የሚነቅፉ ሲሆኑ በሕገ መንግስት የተደነገጉ መብቶችና ነጻነቶች ገደብ እንዳላቸው ያሳየናል።
ይሁንና የመንግስት ምክትል ቃል አቀባይ ኮሎኔል ቻባን ባንታሪዛ የማህበራዊ ሚዲያ ገደብ እንዲኖር ማድረግ ያስፈልጋል ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል።
If you write inserts, for example, in this newspaper, I can assure you.
ለምሳሌ ጋዜጣ ላይ ስድቦች ቢጻፉ ልከስ ይችላልው። ይሁንና ማህበራዊ ሚዲያ ላይ ስድብ ቢለጠፍ መክሰስ ይችላልው። ራሴን ለመከላከል ብከስ መብቴን የሚጠብቅ ህግ አለ? ይሄ አሁንም ግልጽ አይደለም። ሰዎች በማህበራዊ ሚዲያ የሚሳደብን ሰው አፍ ህግ እንዲዘጋ ያስፈልጋል። ይህ የመናገር ነጻነትን ማፈን የሚባል ከሆነ ተገቢ እርምጃ ነው ማለት ነው።
ከአራት ዓመታት በፊት የወጣው የህዝባዊ ስነ ስርዓት አያያዝ ህግ ህዝባዊ ስብሰባዎችንና ተቃውሞን ይገድባል። ብዙ ኡጋንዳውያን ሐሳባቸውን ለመግለጽ ኢንተርኔት ወደ መጠቀም በበለጠ የገፋቸውም ይህ ገደብ እንደሆነ ለሰብአዊ መብት የቆሙ ሰዎች ይናገራሉ። የስማርት ስልክ ተጠቃሚዎች ብዛት 22 ሚሊዮን እንደደረሰ የመንግስት አሃዝ ያመለክታል። በኡጋንዳ አስተማማኝ ከሳንሱር ነጻ የሆነ ድረገጽ እንዲፈጠር የሚጥሩ ቡድን ኃላፊ ዋኩሊራ ሲባጋላ ስለ ጭቆናው ገልጸዋል።
In the span of less than a year, we have seen over 5 netizens.
ከአመት ባነሰ ጊዜ ውስጥ ከአምስት በላይ የሚሆኑ ዜጎች ሲታሰሩ፣ ሲጠሩና ሲመረመሩ አይተናል። አብዛኛው ክስ የተመሰረተው ደግሞ በስድብ ልውውጥ ላይ ነው።
ኢትዮጵያ፣ ካሜሩንና ዚምባብዌም በድረገጽ የሚጻፉትን ከሚቆጣጠሩት የአፍሪካ ሀገሮች መካከል ናቸው። ኡጋንዳ ውስጥ አቻምና ምርጫ በተካሄደበት ወቅት የማህበራዊ ሚዲያ ተደራሽነት እንዳይኖር የተደረገባቸው ጊዜያት ነበሩ። መንግስት የሰጠው ምክንያት የብሔራዊ ደህንነት ጥበቃ ጉዳይ ነው። የሀገሪቱ የማስታወቂያ የመገናኛና የቴክኖሎጂ ሚኒስትር የምክር ቤቱን ፈቃድ ሳይጠይቁ የማህበራዊ ሚዲያን ለመቆጣጠር የሚችሉበትን ህግ ምክር ቤቱ ባለፈው ወር አጽድቋል። ይህ አዲስ ህግ በፕሬዝዳንቱ እንዲጸድቅ ቀርቧል። ኡጋንዳዊው የሰብአዊ መብት ታጋይ ኒኮላስ ኦፒዮ ድረገጽን ለመቆጣጠር መሞከር አደገኛ ነው ይላሉ።
አድማጮች፣ ከአሜሪካ ድምጽ የምትከታተሉት ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ29 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና
እኔም ሰለሞን አባተ ነን። ብርሃን ኃይሉ ፕሮዲውሰሯ ነች። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሰላም ሰላም ለእናንተ ይሁን እያልኩኝ ዘወትር በምታቀርቡት ፕሮግራም ላይ በተለይ ሚዛናዊነቱን የጠበቀ ስራችሁ ሳላደንቃችሁ አላልፍም። ዛሬም በጠገዴ አካባቢ የሚኖር የወልቃይት ጠገዴ ተወላጅ የሆነ ከአማራነት በስተቀር ምንም ችግርና ጥያቄ የሌለበትን ሰው ዳንሻ በተባለ ቦታ ተይዞ ከሁለት ሳምንት በኋላ አስከሬኑን ለቤተሰብ ተመልሷል። በዚህ ላይ ፖሊስም ሲጠየቅ የሚሰጠው መልስ ወዲያና ወዲህ ነው። ከሁሉ ያሳዘነኝ ልክ ሰላሞን ክፍሌ ባንድ ወቅት አቶ ዘመድኩን የቦሌ ክፍለ ከተማ የፖሊስ አዛዥ ጠይቆ መንግስት በሰማያትን ብትገባ ይዛሃለሁ እንዳሉት ሁሉ አሁንም ዛሬ ደግሞ የቪኦኤ ጋዜጠኛ በሚጠይቅበት ሰዓት ፖሊሱ የሰጡት መልስ ምንድነው? እዚህ መምጣት ይቻላል አሉ። እኔ በጣም ግራ የገባኝ ነገር ምንድነው? እንዲህ አይነት መሰሪነትና ተንኮል የተሞላበት ስራ መስራት ተገቢ ነው ወይ? ለትውልድስ ይጠቅማል ወይ? ለሀገር አንድነትና ለህዝብስ ይጠቅማል ወይ? ሁለተኛ እውቀት ማጣት ነው ወይስ አለመረዳት ነው እንደዚህ አይነት መልስ ለጋዜጠኞች መስጠት የፖሊስ ክፍል ነን የሚባሉ? መቼም ፊደል የቆጠሩ ሰዎች ይመስለኛል እዛ ቦታ ላይ የሚቀመጡት ያውም በኃላፊነት። እና አስከሬን ምርመራው የሚካሄደው በዛው ነው። እኔ የማዝነው በአሁንም ሰዓት በተለይ በጎንደር ኩል የሚደረገው ሰዎችን እንዲደብዛቸው ማጥፋት፣ ሴቶችን ያለባል ልጆችን ያለአባት ማስቀረት እየተያዘ ያለው ነገር አስከፊ ነገር ነው። ይሄ እባካችሁን እስከ መቼ ነው እንዲህ የሚሆነው? የሌለ ነገር በቁም ላለው ሰው እንኳን በሰላም ለሚኖረው በሰላማዊ መንገድ ለሚኖረው ህዝብ ዲሞክራሲ የሌለው በእስር ቤታችን ዲሞክራሲ አለው ብሎ ማለት ምን አይነት የሽንገላና የማይሆን ንግግር መናገር ነው? እኔ አዝናለሁ። መጽናናት ለዘነበ ጫቁሌ ዮሐንስ ቤተሰብና እንዲሁም ለወዳጅ ለዘመዶች ይሁን፣ በተለይም ለእናቱ።
ሄሎ ቪዎች እንደምናችሁ። እውነት በጣም ደስ የሚል ውይይት ነው ዛሬ። ሁለት ነገሮችን ላመሰግናችሁ እወዳለሁ። አንደኛው የሙዚቃ ቃናው አስከረታችሁ። ይሄ የሀገር ጉዳይ ነው። ሀገር መጣለበት ህዝብ ከሀገሩ የተደረበት ነገር አንሳችሁ ያዋያችሁ በጣም ደስ ብሎኛል። ሁለተኛው ሙዚቃ አፍቃሪዎች ሙዚቃ በየትኛውም ነገር መስማት ይቻላል። አሁን ያለብን ችግር የሙዚቃ ችግር ሳይሆን የሀገር ችግር ነው ያለብን። የሀገራችን ወጣቶች የሀገራችን ህዝቦች የተወለዱ ህዝቦች ማንነታቸውን የጠብቁበት ከሀገራቸው ወጥቶ ሌላ ሀገርን እየወደዱ መኖር የጀመሩበት ይሄ ፖለቲካ ነው የሚያገ ያለብን አሁን ችግራችን። ለዛሬ ተወያዮቻችሁ በጣም በጣም የበሰሉ ናቸው።
ክቡራትና ክቡራን አድማጮች በኢሜይል ከደረሱን አስተያየቶቻችሁ ደግሞ አንዱን እናሰማችኋለን። እህቴ ትዝታ በላቸውና የዝግጅት ክፍል ባልደረባዎች እነኚህ ለውይይት ከተጋበዙት ውስጥ ሐሳባቸው ብዙ ያልተመቸኝ ስላለ አስተያየት መስጠት ፈለኩ ብለዋል። ከዩጋንዳ ታምራት ሰገነቱ። እሱም በአንድነት ስም የብሔሮች መብት እንዳልተከበረና ካሁን በኋላ እንደ ኮሚኒቲ ወይም ማህበረሰብ ድልድይ ለማስከበር ከተፈለገ ኢትዮጵያ መበተን ካለባት መገነጣጠል ማለቴ ነው፣ ያ መገንጠል ችግር የለውም ነው ሐሳባቸው። ሐሳባቸው ብዙ የሚያቀራርብ አይደለም። እንዲያውም ጠባብ አስተሳሰብ ላለው የልብ ልብ የሚሰጥና የሚያነሳሳ ነው። ለምን? የብሔሮች እኩልነት የብሔሮች እኩልነት ተፈጥሮ በመከባበርና በመቻቻል የምትገኝ ኢትዮጵያን ለመፍጠር አይሞክሩም። እውነቴን ልንገርሽ ይላሉ ታምራት ይቀጥሉና፣ ከዚህች ኢትዮጵያ አንድ ክልል ቢገነጠል ኢትዮጵያ ለረጅም ጊዜ መንግሥት አልባና ፍርክስክሷ የወጣ የተተራመሰች አገር ነው የምትሆነው። እስኪ ሐሳቤን ጨፍለቅ አድርጊና አየር ላይ አውዪው ብለዋል ታምራት ሰገነቱ። ይኸው አየር ላይ አውለነዋል። ታምራት ሌሎችም ጥያቄዎች ያነሷቸው አሉ። ያነሷቸው ጥያቄዎች በዚህ ውይይት ሁለተኛ ክፍል መልስ የሚያገኙ በመሆኑ ምናልባት ካልተመለሱ በሌላ ዝግጅት ይዘን እንመለሳለን። እናመሰግናለን።
ስለ አስተያየቶቻችሁ ፕሮግራማችን ተሳታፊዎች በሙሉ እናመሰግናለን። ተዘዋዋሪው የስልክ መስመራችን እናስታውስ፣ 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መሳሪያ ላይ ታኖሩናላችሁ። ኢሜይል ለሚቀናችሁ ደግሞ አድራሻችን horn@voanews.com ነው።
አሁን 3:34 ሆነ። የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ያስተላለፉት የጉዞ እገዳ አስፈጻሚ ትዕዛዝ ክርክር ዛሬ በይግባኝ ሰሚ ፍርድ ቤቶች ይደመጣል። የስድስት አገሮች ተወላጆች ለ90 ቀናት ስደተኞችን ለስድስት ወራት ደግሞ እንዳይገቡ ትዕዛዝ በሁለት የሃዋይና የሜሪላንድ ፍርድ ቤቶች ስራ ላይ እንዳይውል ከታገደበት ካለፈው መጋቢት አንስቶ በይደርነት ያዘ ቆይቷል። የዩናይት ስቴትስ መንግስት የሁለቱንም ፍርድ ቤቶች ውሳኔዎች ይግባኝ ብሏል። ይግባኛ ቤቱታ ያስገባው ለአራተኛውና ለዘጠነኛው ይግባኝ ሰሚ ችሎቶች ሲሆን አራተኛው ፍርድ ቤት ዛሬ ክርክሩን ያዳምጣል። ለዩናይት ስቴትስ ጠቅላይ ፍርድ ቤት የመረጧቸው ወግ አጥባቂ ዳኛ ሹመት በምክር ቤቱ ማጸደቅ የተሳካላቸው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ለበታች ፍርድ ቤቶች ተጨማሪ ወግ አጥባቂ ዳኞችን ሊሾሙ እየተዘጋጁ ናቸው። የዳኛ ኒል ጎርሴሽን ሹመት ምክር ቤቱ እንዳጸደቀላቸው ይታወሳል። የፕሬዝዳንቱ ረዳቶች እንዳሉት አሁን ካዘጋጃቸው መካከል አምስት የፌዴራል ይግባኝ ሰሚ ፍርድ ቤት ተሿሚዎች ይገኙበታል። ፌዴራሉ የይግባኝ ፍርድ ቤት ከጠቅላይ ፍርድ ቤቱ ቀጥሎ ትልቁ ፍርድ ቤት ሲሆን የዚህ ፍርድ ቤት ዳኞች የአገሪቱን ሕግ በመተርጎም ረገድ ወይም በማስፈጸም ትልቅ ቦታ አላቸው። ሹመታቸው በመወሰኛው ምክር ቤት መጸደቅ ይኖርበታል። አድማጮች፣ ለርዕሰ ወሬዎች የተያዘው ክፍለ ጊዜ በዚሁ ያበቃ።
አመሰግናለሁ አሉላ ለዋና ዋናው ዜና። በመደበኛው የዜና ወጃ ክፍለ ጊዜ ማቅረብ ያልቻልናቸውን አዳዲስ ዜናዎችን ያስደመጥከን ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ እየተከታተላችሁን ያላችሁ ስርጭት ነው። ተከታዩ የስፖርት ዝግጅት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮች። የኦሎምፒክ ሻምፒዮናው ኢሉድ ኪፕቾጌ 2 ሰዓት ከ25 ሴኮንድ በመሮጥ በማራቶን ፈጣኑን ጊዜ አስመዝግቧል። በፕራግ ማራቶን የኢትዮጵያ አትሌቶች ከአንድ እስከ 3 ተከታትለው በመግባት አሸነፉ። የሴቶቹን ኬንያ ወስዳለች። በቻይና በሁለቱም ጾታ ባለድሎቹ የኢትዮጵያ አትሌቶች ናቸው። የእግር ኳስ ዜናዎችም አሉን። አብራችሁን ቆዩ። በቅድሚያ በአርቡ የዶሃ ካታር ዳያመንድ ሊግ አካኒ ሲምቢኔ እና ካስተር ሲሜኒያ ዓለም አቀፍ ዘመቻቸውን በአስመስጋኝ ውጤት ጀምረዋል። ሲምቢኔ በመቶ ሜትሩ ፈጣን ሩጫ ውድድር 9.99 ገብቷል። የቀድሞው የዓለምን ክብረ ወሰን የያዘው አሳፋ ፓውል በ10.08 ሁለተኛ ሲሆን አሜሪካዊው ጀስትን ጋትሊን እና ካናዳዊው አንድሬ ዲ ግራስ ፖዲየሙ ላይ መውጣት አልቻሉም። ሲሜኒያም በጥሩ አቋም ላይ ነበረች። ዘንድሮም በ800 ሜትር ሩጫ ውድድር ተፎካካሪ እንደማይገጥማት አስመስክራለች። ደቡብ አፍሪካዊቷ ሲሜኒያ የኦሊምፒክ ሻምፒዮንና የብሔራዊ ክብረ ወሰኑን የያዘች አትሌት ናት። በሌሎች ርቀቶችም ውድድሮች ተካሂደዋል። ወደ ማራቶኑ ዜና ልለፍ። ብሬኪንግ ቱ ወይም ማራቶንን ከሁለት ሰዓት በታች ለመሮጥ በታቀደ የመጀመሪያው ሙከራ ባለፈው ቅዳሜ ሞንዛ ኢጣሊያ ላይ ተካሂዷል። የኦሎምፒክ ሻምፒዮናው ኬንያዊ ኢሉድ ኪፕቾጌ ርቀቱን በሁለት ሰዓት ከ25 ሴኮንድ በመሸፈን በማራቶን ፈጣኑን ጊዜ አስመዝግቧል። በዚህ ውድድር በግማሽ ማራቶን የዓለምን ክብረ ወሰን የያዘው ኤርትራዊው ዘርሰና የታደሰና በ2013 እንደ አውሮፓውያን ዘመን አቆጣጠር የብር ሜዳሊያ ተሸላሚው ኢትዮጵያዊው ሌሊሳ ደሲሳ ተካፍለዋል። ሌሊሳ ደሲሳ 50 ደቂቃ እንደ ሮጡ አቋርጦ ወጥቷል። ኪፕቾጌና ዘርሰናይ ግማሹ ላይ ሲደርሱ 59 ከ57 አስመዝግበዋል። ከሁለት ሰዓት ባነሰ ጊዜ ለመጨረስ ማብቂያው ላይ ብዙ መፍጠን እንደሚኖርበት ነበር ያሳየው። ለጥቂት 2 ሰዓት ከ5 ሴኮንድ አጠናቋል። ያ ማለት ግን የማራቶን የዓለም ሬኮርድ ተሰበረ ማለት እንዳልሆነ ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር አስታውቋል። ምክንያቱም በዚህም ሙከራ ውድድር ላይ የተጠቀሙት እየገቡ የሚወጡ አሯሯጮችን በመሆኑ ነው ተብሏል። በዚሁ መሠረት የዴኒስ ኪሚቶ 2 ሰዓት 2 ደቂቃ 57 ሴኮንድ አሁንም የዓለም ክብረ ወሰን እንደሆነ ይቆያል ማለት ነው። ወደ ሌሎቹ በሳምንቱ ማብቂያ የተካሄዱ ማራቶን ውድድሮች ዜና ልለፍ። በፕራግ ማራቶን የሴቶቹን የኮርሱን ሬኮርድ በመስበር ጭምር ያሸነፈችው ኬንያዊቷ ቫሌሪ አይቤ ናት። 2:21:57 ነው ጊዜዋ። አማኔ ቤሪሶ፣ ታደለች በቀለ፣ ሂሩት ጥበቡና ፈይሴ ታደሰ ከሁለተኛ እስከ አምስተኛ ያለውን ስፍራ ተከታትለው ገብተው ወስደዋል። በወንዶቹ ግን በገብረ ጻድቅ አብርሃ የተመራው ጠንካራ ኢትዮጵያ ቡድን ከአንደኛ እስከ ሦስተኛ ተከታትለው በመግባት የበላይነቱን አስመስክሯል። በዝወር ሁለተኛ መኳንን ታየነው ሶስተኛ ወደ ቻይና ከተማ ዶንግዪንግ ስንዘልቅ በትላንቱ ዓለም አቀፍ ማራቶን በሴቶቹ ባለድሏ ኢትዮጵያዊቷ ለተብርሃን ኃይሌ ገብረስላሴ ናት። ለ26 ዓመቷ ለተብርሃን በቻይናው ማራቶን ስትሳተፍ የመጀመሪያዋ ነው። የወቅቱ ጠንካራ ፀሐይና ወበቅ ለሩጫ አስቸጋሪ ነበር ተብሏል። ያን ያየር ሁኔታ ተቋቁማ ነው 42 ኪሎ ሜትር በ2:25:01 ያጠናቀቀችው። ከሁለት ዓመታት በፊት ፕራግ ላይ ካስመዘገበችው ሰዓትም 23 ሴኮንዶችን አንስታለታለች። ለተብርሃን ባለፈው ዓመት በሆንግ ኮንግና ሮተርዳም ማራቶን አሸንፋለች። የትላንቱ ማራቶን የቻይናው ማለት ነው ሶስተኛው መሆኑ ነው። ቦንዶቹም ያሸነፈው ኢትዮጵያ አትሌት ነው። ለርሱም በማራቶን ቻይና የመጀመሪያው ነው። ነገር ግን አምስተኛ ጊዜ መሆኑ ነው ድል ሲቀዳጅ። ሁሴን መሐመድ እስማኤል ይባላል። 2:14:19 አስመዝግቧል። ሁለተኛ ኬንያ፣ ሶስተኛ ኢትዮጵያ። በመጨረሻም በማራቶኑ ዜና መጨረሻ ማለቴ ነው የጄኔቫ ስዊዘርላንዱን ቦንዶቹ ኬንያ፣ በሴቶቹ ኢትዮጵያ አሸንፈዋል። ኬንያዊ ዊሊያም የጎን በ2:10:31 አሸንፎ ሲገባ በ2014 በሌላው ኬንያዊ ተይዞ ከቆየው የኮርስ ሬኮርድ ላይ 29 ሴኮንዶችን አንስቶለታል። ሞቱ መገርሳ ከኢትዮጵያ የሴቶቹን አሸንፋለች። ረጅሙን የማራቶን ዜና በዚሁ ላብቃ። በእግር ኳስ ስፖርት ዜና በሳምንቱ ማብቂያ ላይ የተካሄዱ የሀገር ውስጥና የውጭ ፕሪምየር ሊግ ውድድሮች ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራቸዋለሁ። ሰላም ገዛኸኝ፣ መቀጠል ትችላለህ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ 27ኛ ሳምንት ጨዋታዎች ትናንትናና ከትናንት ወዲያ በአዲስ አበባና በክልል ከተሞች ተከናውነዋል። ከሰባት ጨዋታ 12 ጎል ተመዝግቦበታል። በዋንጫ ፉክክሩ ከነበሩት መካከል ሲዳማ ቡናና ኢትዮጵያ ቡና ነጥብ በመጣላቸው፣ በአንጻሩ ደግሞ ቅዱስ ጊዮርጊስ ሁሉ ነጥብ ማግኘቱን ተከትሎ መሪነቱን ይበልጥ አጠናክሯል። ቅዱስ ጊዮርጊስ ወደ ጅማ አምርቶ ለአለመውረድ የሚጣጣረውን ጅማ አባ ቡናን በሳላዲን ብቸኛ አንድ ግብ ረትቶ ተመልሷል። ጊዮርጊስ ዋንጫውን ለ14ኛ ጊዜም ለማግኘት እድሉን አስፍቷል። እዚህ አዲስ አበባ ላይ ከትናንት በስቲያ መከላከያ ድሬዳዋ ከተማም አንድ ለባዶ ሲረታ ኢትዮጵያ ንግድ ባንክና ሲዳማ ቡና 1-1 አቻ ተለያይተዋል። ትናንት ደግሞ በደቢት በጌታነህ ከበደ 2 ጎሎች ፋሲል ከተማን 2-1 ሲረታ፣ ተጠባቂ የኢትዮጵያ ቡናና ኤሌክትሪክ ጨዋታን በአቻ ውጤት 1-1 ተጠናቋል። ወደ አውሮፓ ታላላቅ ሊጎች የሳምንቱ ውጤቶችን ስንሸጋገር መሪው ቼልሲ ዛሬ ምሽት 4 ሰዓት ላይ በሜዳው ሚድልስብራውንን ይገጥማል። ቼልሲ ለመያዝ ጥረት ሲያደርግ የነበረው ቶተንሃም የመውረድ ስጋት ባለበት በዌስትሃም ዩናይትድ 1-0 መሸነፉ ለመሪው ቼልሲ እፎይታን ሰጥቶታል። ማንቸስተር ሲቲ ክሪስታል ፓላስን 5-0 የረታበት ጨዋታም በሳምንቱ ብዙ ጎል የተመዘገበበት ጨዋታ ሆኗል። ኢትዮጵያን ጨምሮ በመላው ዓለም በርካታ ተከታዮች ያላቸው አርሴናልና ማንቸስተር ዩናይትድ በአርሴናል 2-0 አሸናፊነት ተጠናቋል። ሌሎች ጨዋታዎችም ተከናውነዋል። የደረጃ ሰንጠረዡንም የዛሬውን ጨዋታ ሳይጨምር የቼልሲ ማለቴ ነው፣ ቼልሲ በ81፣ ቶተንሃም በ77፣ ማንቸስተር ሲቲ በ69 ከ1-3 ያለውን ደረጃ ይዘዋል። የኤቨርተኑ ሉካኮ በ22 ጎል ኮከብ ጎል አግቢነቱን እየመራ ነው። ያው ነው በእኔ በኩል ያለው ሰለሞን።
እኔም አመሰግናለሁ ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
ሰለሞንና ገዛኸኝ እናመሰግናለን ለስፖርት ዘገባዎቹ። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች
ሞሮኮ የፎስፌት ማዕድን ኢንዱስትሪዋን በማጠናከር በሶስት ዓመታት ጊዜ ውስጥ ከዓለም ገበያ እስከ 40% የሚሆነውን ድርሻ የመያዝ እቅድ አላት ይላል በመንደርደሪያው አፍሪካ ነክ ርዕሶች። ፎስፌት ለማዳበሪያ ምርት ቁልፍ ግብዓት ወይም አስፈላጊ ከሆኑ ንጥረ ነገሮች አንዱ ሲሆን ሞሮኮ በተፈጥሮ ታድለዋለች። የባህር ወለሏ ከጥንት ጥናት ጋር የተያያዘም ታሪክ አለው ይላል አፍሪካ ነክ ርዕሶች። ለምሳሌም በአንድ የሞሮኮ ማዕድኖች ሰርጥ ከአፍሪካ የመጨረሻዎቹ ዳይኖሰሮች አንዱ ሳይሆን አይቀርም የተባለ ቅሪት አካል መገኘቱን በአንድ ጥናት ተጠቁሟል። ጆዲ ካፖዋ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ሳዬ ለምሽቱ አፍሪካ ነክ ርዕሶች እንዲህ አጠናቅራለች።
ክሬተሽስ በተባለው ክፍለ ዘመን ወቅት ስለ አፍሪካ ዳይኖሰሮች ብዙም የሚታወቅ ነገር የለም። ክሬታሽስ የሚል መጠሪያ የተሰጠው ክፍለ ዘመን ከ144 እና 65 ሚሊዮን ዓመታት በፊት የነበረው ሲሆን ዳይኖሰሮች የነበሩበትና ኋላም ከምድረ ገጽ የጠፉበት አበባ የሚያወጡ እጽዋትና ዘመናዊ ተባዮች የተከሰቱበት ዘመን እንደነበር ይነገራል። በዚያን አካባቢ የነበሩት አካላት ከአለቶች ጋር ተደባልቀው የደረቁ ቅሪቶች የተበራከቱበት ዘመን ነበር። ዳይኖሰሮቹ ታዲያ እንደ ሌሎቹ በዓለም ዙሪያ የነበሩት አካላት ሁሉ ከ66 ሚሊዮን ዓመታት በፊት የአስትሮይድ ኃይል ባደረሰው ጫና ምክንያት ከምድረ ገጽ እንደ ጠፉ ተመራማሪዎች ይናገራሉ። አስትሮይድ በፀሐይ ዙሪያ የሚንቀሳቀስ የአለቶች ስብስብ ነው። ከምድረ ገጽ ከጠፉት አካላት አንዱ ቲራኖሳውረስ ባርባሪኮስ የተባለው ሲሆን አንድ የመንጋጋ ቅሪት አካል ክፍል በሞሮኮ ኦላድ አብዶን ቤስን በምዕራብ አትላስ ተራራ ተገኝቷል። ዶክተር ኒክ ሊንግሪች ከዋና ዋና ተመራማሪዎቹ አንዱ ናቸው።
It's a carnivorous dinosaur. It's a two-legged predator similar to T-Rex. It's not quite as large.
ስጋ የሚመገብ ዳይኖሰር ነው የነበረው። በሁለት እግሮች ይራመድም ነበር። በጣም ግዙፍ አልነበረም። የ8 ወይም የ9 ሜትር ርዝመት ነበረው።
ሎንግሪች በባት ዩኒቨርሲቲ የስነ ህይወትና የባዮኬሚስትሪ ክፍል አባል ናቸው። የአፍሪካው ዳይኖሰር ከታይራኖሳውረስ ሬክስ በበለጠ ወደ ኋላ የቀረ እንደነበር ገልጸዋል።
A lot of people might not appreciate this, but T-Rex is actually very closely related.
ብዙ ሰዎች ይህን ላይገነዘቡ ይችላሉ። ሆኖም ታይራኖሳውረስ ሬክስ ከአዋፍ ጋር የቅርብ ዝምድና አላቸው። ከወፎች ጋር ዳይኖሰር የቀረበ ዝምድና አለው። ከብሮንቶሳውረስ የቀረበ ዝርያ ነበረው። አንጎሉ አነስተኛ ነበር። ቲሬክስ ላባ የነበረው ሳይሆን አልቀረም።
ቲራኖሳውረስ ባርባሪኮስ አፍሪካ ከ66 ሚሊዮን ዓመታት በፊት ምን ትመስል እንደነበር ገጽታዋን ለማየት እንደሚረዳ ሎንግሪ ጠቁመዋል። ማዕድን ውስጥ የተገኙት ጥቂት ቅሪት አካሎች ብቻ ቢሆኑም እንኳን የዛን ወቅት አፍሪካን ሊያሳዩ ይችላሉ ብለዋል ሎንግሪች።
It's not the first place we'd look for a dinosaur in marine rocks, but it's a huge
የማሪን ወይም የባህር ውስጥ አለቶች የዳይኖሰሩን ቅሪት አካል ለማግኘት ቅድሚያ ሰጠ ፍለጋ የምትካሄድበት ቦታ አይደለም። ነገር ግን ግዙፍ የፎስፌት ሰርጥ ማዕድን ነው። በማዕድኑም በጥንታዊ የባህር ወለል ላይ የተከማቹ ቅሪቶች ይገኛሉ። የአሳ ነባሪዎች፣ የባህር እንስሳት አጥንት፣ ጥርሶችና ሌሎች ቅሪት አካላት ክምችት ይገኝባቸዋል። ወደ ባህሩ ወለል ስለሚሰጥሙም እንደ አጥንት ሆነው ይከማቻሉ። ይህን በማዕድን መልክ በማውጣትም ለማዳበሪያነት ይጠቀሙበታል። በሂደቱም የተለያዩ ቅሪት አካላት ይገኛሉ።
ሎንግሪች እንደሚሉት በጥንታዊ የባህር ወለል የዳይኖሰር ቅሪት ማግኘት ማለት ሎተሪን የማግኘት ያህል የጠበበ እድል ነው። ዳይኖሰሮቹ እንዴት የባህር ወለል ውስጥ ሊገቡ እንደሚችሉም ይገምታሉ።
Probably drowned and got washed out to sea. You know, some large animals will swim between islands, maybe get swept off.
ምናልባት ሰምጠው ወይም ከባድ ጎርፍ ወደ ባህሩ ጠራርጎ አስገብቷቸው ሊሆን ይችላል። አንዳንድ ግዙፍ እንስሳት በደሴቶች መካከል ይዋኙ ስለነበር ምናልባትም በማዕበል ተገፍተው ገብተው ሊሆን ይችላል። ወይም ደግሞ ድንገተኛ ጎርፍ ደርሶ ወንዝ ውስጥ ተጣብቀው ከሰመጡ በኋላ ወደ ባህሩ ወስዷቸው ሊሆን ይችላል። ስለሆነም አካላቸው ባህር ውስጥ ሲንሳፈፍ ከቆየ በኋላ ተሰባብሮ ባህር ወለሉ ላይ ሰምጦ ሊሆን ይችላል።
አስትሮይድ ፕላኔትን ባይመታ ኖሮ መሬት አሁን ካለችው የተለየ ትሆን ነበር ይላሉ ሎንግሪጅ።
Just the slightest little deviation in the course of that asteroid, a little bit more radiation from the sun.
የአስትሮይድ አካይ ትንሽ ሳት ብሎ ቢሆን ኖሮ አንድ ትንሽ ተጨማሪ የፀሐይ ጨረር ገፋ አድርጎት ከኮሜት ጋር ወይም ከሌላ አስትሮይድ ጋር ተጋጭቶ የአስትሮይዱን አቅጣጫ አስቶ ቢሆን ኖሮ ይህ እንስሳ ከምድረ ገጽ ባልጠፋ ነበር። ዘሮቹም ለብዙ ሚሊዮን ዓመታት ዘልቀው አሁንም ዳይኖሰሮች በኖሩን ነበር።
በባት ዩኒቨርሲቲ የስነ ህይወትና የባዮኬሚስትሪ ክፍል አባል የሆኑት ሎንግሪች ሞሮኮ፣ ፈረንሳይና ስፓኝ ካሉት የሥራ ባልደረቦቻቸው ጋር ሆነው ሰርተዋል። ያቀረቡት ጥናት ክሬታሽስ ጥናትና ምርምር በተባለው መጽሔት ላይ ወጥቷል። አድማጮች፣ ስለ አፍሪካ ዳይኖሰሮች የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። Thank you.
ወደ ተከታዩ የምሽቱ ቅንብር እንሻገራለን። አድማጮች፣ ዝግጅቱ ጤና፣ አዘጋጅና አቅራቢ ሶሎሞን አባተ።
ያለፈው ሐሙስ ምሽት ለዋይት ሃውስ እና ከሪፐብሊካኑ እንደራሴዎች ለአብላጫዎቹ የፌሽታ ምሽት ነበር። ፕሬዚደንት ዶናልድ ትራምፕ የስልጣን ዘመኔን በመጀመርበት የመጀመሪያ ቀን አድርገዋለሁ ብለውት የነበረውንና በስልጣናቸው የመጀመሪያዎቹ 100 ቀናትም ያላሳኩትን ኦባማ ኬር እየተባለ በወላጅ አባቱ ስም የሚጠራውን ለአቅም ተመጣጣኝ የጤና ጥበቃ ሕግ ወይም አፎርደብል ኬር አክት ወይም በምህጻር ACA ይሉታል ለመሰረዝና በሌላ ለመተካት መንገድ ሊጠርግ ይችላል ብለው ተስፋ ያደረጉበት ረቂቅ በሕግ መምሪያው አልፏል። ይህኛውን ረቂቅ ሰው እንደየዝንባሌው ትራምፕ ኬር፣ ራያን ኬር፣ ሪፐብሊክ ኬር እያለም ይጠራዋል። ፖል ራያን የጥንትም ጸረ ኦባማ ኬር አቋም ያላቸው የተወካዮች ምክር ቤቱ አፈ ጉባኤና ከአዲሱ የአሜሪካ የጤና ጥበቃ ሕግ አሜሪካን ሄልት ኬር አክት ወይም በምህጻር AHCA አርቃቂዎችና አቮካቶቹ ግንባር ቀደሙ ናቸው። በዚህኛው ሕግ ረቂቅም ሆነ ድምፅ ውስጥ ዴሞክራቶቹ አልተሳተፉም። እንዲያውም አጥብቀው ነው የሚጠሉት። ሙሉ በሙሉ የሪፐብሊካኑ ሐሳብና ረቂቅ ነው። በእርግጥ ከሪፐብሊካኑም ወገን ቢሆን እጅግ አክራሪዎቹ ይህንን ትራምፕ ኬር ወይም ራያን ኬር ወይም ሪፐብሊክ ኬር አይወዱትም። ላላ የተደረገ የኦባማ ኬር ግልብጥ አይነት ነው ነው የሚሉት። ኦባማ ኬር ላይት ነው ስሙ በእኒህ ሪፐብሊካን ሲጠራ። ለማንኛውም ግን የሕዝብ አስተያየት ወይም ሐሳብን የሚቃኙ የተለያዩ የሚዲያና የጥናት ተቋማት እያካሄዱ ባሏቸው ግምገማዎች አማካይ አሃዝ ዛሬ ከአሜሪካውያን 49.6% የሚሆነው ኦባማ ኬርን በተለያየ ደረጃ ይቀበለዋል ወይም ይደግፈዋል። ከሺህ አሜሪካውያን 421 ደግሞ አይወዱትም፣ እንዲሰረዝላቸው ወይም እንዲቀየርላቸው ይፈልጋሉ። እንዲያው ሰውን ነጥብ አንድ ብሎ ላለመጥራት ያልኩት እንጂ 42.1% መሆኑ ነው። ለዚህም ይመስላል በአጠቃላይ የሕዝብ ተቀባይነት ግምገማ ውጤት ኦባማ ኬር ከትራምፕ ከራሳቸው ይሻላል ሲሉ የቀድሞ ፕሬዚደንት ባራክ ኦባማ ሰሞኑን የተናገሩት። የኦባማ ኬር ተቀባይነት መጠን እጅግ ወረደ ቢባል የኤንቢሲ ኒውስ እና የዋል ስትሪት ጆርናልን ቅኝት እንውሰድና 43% ቢሆን፣ ከፍ ያለውን ጣሪያ ስናይ ደግሞ የጋለፕ 55% ወይም ዝቅ ቢል የፋክስ ኒውስ 50% የነኩ ናቸው። ይህ የሪፐብሊካኑ የጤና ጥበቃ ሕግ ረቂቅ አንድ ጊዜ በዚሁ የሕግ መምሪያ በመጠላቱ ወድቆ ነበር። እንዲያውም ድምፅም ሳይሰጥበት ተጣለና ጥቂት የተበሳጩት አፈ ጉባኤ ራያን ኦባማ ኬር የሀገሪቱ ሕግ ሆኖ ለተወሰነ ጊዜ እንደሚቀጥል አውጀው ተሰናበቱ።
Obamacare is the law of the land. It's going to remain the law of the land until it's replaced. We did not have quite the votes to
Ya የተወካዮች ምክር ቤት ውሳኔ ህጉን ለማድረስ እጅግ ጓጉተው ለነበሩት ፕሬዚደንት ትራምፕ በጉሮሮ እንደተሰነቀረ አጥንት ማለት ነበር። ሪፐብሊካኑን እንቅልፍ የነሷቸው እስኪመስል በሁለት ሳምንታት ጊዜ ውስጥ ኦባማ ኬርን የማስወገዱ ንግግር እንደገና ተቀጣጠለ። የህግ መምሪያው ተሻሽሏል ተብሎ የቀረበለትን ረቂቅ 217 ለ213 በሆነ እጅግ ጠባብ የተባለ የድምፅ ልዩነት ባለፈው ሐሙስ ሚያዝያ 27 ምሽት ላይ አሳለፈው። ከ193ቱ የዲሞክራቲክ ፓርቲው ከሆኑ እንደራሴዎች አንዱም ለአዲሱ ረቂቅ የድጋፍ ድምፅ አልሰጠም። በዚያ ላይ 20 ሪፐብሊካን እንደራሴዎች ተቃውመውታል። ምንም እንኳ ለዘብተኛና አጥባቂ ከሚባሉት የወደቀውን የቀድሞውን ረቂቅ ከተቃወሙ የታችኛው ምክር ቤት አባል የሆኑ ሪፐብሊካን እንደራሴዎች 24ቱ አዲሱን ረቂቅ ደግፈው ድምፅ በመስጠታቸው የመጀመሪያውን መሰናክል ይለፍ እንጂ ረቂቁ 100 አባላት ባሉት በሕግ መወሰኛው ምክር ቤት ውስጥ ብርቱ ፈተና እንደሚጠብቀው እየተነገረ ነው። በእርግጥ በሕግ መወሰኛ ምክር ቤት ውስጥም ቢሆን ሪፐብሊካኑ 52 መቀመጫ ያላቸው፣ ሁሉም ፈቃዳቸውን ለአዲሱ ረቂቅ ከቸሩ ያለ ጥርጥር ሊያልፍ የሚችል ቢሆንም ከካፒቶል የሚወጣው ጭምጭምታና ሽታ ግን ረቂቁን አልጋ ባልጋ አድርጎ የሚጠብቀው እንደማይሆን ነው የሚጠቁመው። በዚያ ላይ የሕግ መምሪያው እንደራሴዎች የይሁንታ ድምፃቸውን ሲሰጡት ረቂቁን ሳያነቡ እንደሆነ እጃቸውን ለይለፍ ያነሱት አንዳንዶቹ በየመገናኛ ብዙሃኑ እየቀረቡ አምነዋል። ወጣም ወረደ አሜሪካውያን የጤና ጥበቃ ሽፋን ዋስትና ያስፈልጋቸዋል። ይህንን የሚያረጋግጥና የሚያስከብርም ህግ መኖር አለበት። ኦባማና ሌሎችም ብዙ የሀገሪቱ መሪዎች እንደሚሉት ለዜጎቿ የጤና ሽፋን የማትሰጥ ከበለጸገው ዓለም ዩናይትድ ስቴትስ ብቻ ነች። ያ ዘመን ወደ ማብቃቱ እንዲያዘግም የተያዘው ትንቅንቅ እንዲህ ዋዛ አይደለም። ለመሆኑ ይህ የአሜሪካ የጤና ጥበቃ ሽፋን ታሪክ ምን ይመስላል? ዋና ዋናዎቹ ተዋናዮችስ እነማን ናቸው? የጤና ህግ ማውጣት በአሜሪካ ለምን እንዲህ ከባድ ሆነ? በኦባማ ኬርና በራያን ወይም በሪፐብሊከር ትራምፕ ኬርም በሉት መካከል ያሉ መመሳሰሎችና ልዩነቶች ምንድን ናቸው? ከዩናይትድ ስቴትስ የጤና ስርዓት ጋር እጅግ የቀረበ ግንኙነት ያላቸውን ባለሙያና ምሁር ለትንታኔ ጋብዣለሁ። ዶክተር ብስራት ኃይለ መስቀል በዋሽንግተን ዲሲው ታሪካዊው ሃዋርድ ዩኒቨርሲቲ የፋርማሲ ፕሮፌሰርና በዩኒቨርሲቲው የፋርማሲ ኮሌጅ የኢንተርናሽናል ፕሮጀክት ተባባሪ ዳይሬክተር መስመር ላይ ናቸው። ጤና ይስጥልኝ ፕሮፌሰር ብስራት።
ጤና ይስጥልኝ ለምንዋል።
እግዚአብሔር ይመስገን። እስቲ ወደ ጥያቄዎቼ ልመለስና እንደገና ምንድን ነው የአሜሪካ የጤና ሽፋን ታሪክ ለመሆኑ?
የአሜሪካ የጤና ሽፋን እስካሁን የነበረው መስሪያ ቤቶች ለሰራተኞቻቸው ኢንሹራንስ ከቨሬጅ እንዲሰጡ ግዴታ አለባቸው።
በኦባማ ኬር መሰረት ማለት ነው?
ጠቅላላ ከኦባማ ኬር
በፊትም ቢሆን
ማንኛቸው መስሪያ ቤት ከተወሰነ ቁጥር ያላቸው በላይ ኢንሹራንስ የመስጠት ግዴታ አለባቸው ለሰራተኞቻቸው ማለት ነው። አቅም የሌላቸው ስራ የሌላቸው ኢንካማቸው በጣም ዝቅተኛ የሆነ መስራት የማይችሉ ሴቶች፣ ህጻናት ያላቸው ደግሞ ሜዲኬድ በሚባል መንግስት ከ1960 ጀምሮ ከበሬ ይሰጣል።
ከ1960 ዓመተ ምህረት ጀምሮ ማለት ነው።
ከ1964 ዓመተ ምህረት ጀምሮ
ይሄ የማህበራዊ ዋስትና ህግ የወጣበት አመት ነው የሚሉኝ፣ ወይም ሶሻል ሴኩሪቲ የሚባለው ማለት ነው።
አዎ፣ እሱ ጋራ ሜዲኬር። ስለዚህ አንድ ሰው ስራ ካለው ከተማረ ገንዘብ ካለው ኢንሹራንስ ያገኛል፣ ወይም ደግሞ በጣም ደሃ ከሆነና ምንም ነገር ከሌለው ኢንሹራንስ ያገኛል። አሁን እንግዲህ ኦባማ ኬር የሚመጣው ምንድን ነው? በመካከል ላሉት ሰዎች ነው። ኢንካማቸው ከፍ ብሎ ለሜዲኬድ ኳሊፋይ የማያደርጉ ወይም ደግሞ ጥሩ ስራ ኖሯቸው በመስሪያ ቤታቸው ከበር ለማይደረጉ በመካከል ያሉ በጣም ብዙ ወደ 30 ሚሊዮን የሚቆጠሩ የአሜሪካ ህዝብ ያለ ኢንሹራንስ ይኖሩ ነበር። ያንን ከበር ለማድረግ ኦባማ ኬር መጣ ማለት ነው። ኦባማ ኬር የሚያገለግለው በጣም ደሃ ሳይሆኑ ኑሯቸው ተስተካክሎ በስራቸው ከበር ላልተደረጉ በመካከል ላሉ ሰዎች ነበረ ኦባማ ኬር ሲያገለግል የነበረው ማለት ነው። ይህ ነው እንግዲህ አመጣጡ።
ከፕሮፌሰር ብስራት ኃይለ መስቀል ጋር በርከት ያሉ ቁም ነገሮችን አንስተናል። ለዛሬ ላመስግንና ላሰናብታቸው። የህግ መወሰኛ ምክር ቤቱ የራሱን አዲስ ረቂቅ ዛሬና ነገን እያዘጋጀ መሆኑን እንደሚያውቁ ፕሮፌሰር ብስራት ነግረውኛል። ይቀጥላል ውይይታችን። እናንተም አስተያየቶቻችሁን ስጡ፣ ተሳተፉ። ለዛሬ ጤና ይስጥልኝ።
የማጠቃለያ ወሬዎችን እናሰማለን። ተፋፍነው የተጫኑባቸው የፕላስቲክ ጀልባዎች በመስጠማቸው ከ200 በላይ ሰዎች ለህልፈት ሳይዳረጉ እንዳልቀሩ ዘገባዎች አመለከቱ። ካለፈው ሐሙስ አንስቶ ከሊቢያ ወደ ጣሊያን በማቅላት ላይ የነበሩት ከአቅማቸው በላይ የተጫኑት ጀልባዎች ከሜዲትራኒያን ባህር ላይ መስጠማቸውን ያመለከቱ ባለስልጣናት እስካሁን ባደረጉት ጥረት ቁጥሩ 7000 የሚጠጋ ስደተኛ በህይወት ማትረፋቸውንም አመልክተዋል። ከማዕከላዊ ሞቃዲሾ ግዙፍ የቦምብ ፍንዳታ መስማታቸውን የአካባቢው ነዋሪዎች ገለጡ። በአገሬው የሰዓት አቆጣጠር ከምሽቱ 12 ሰዓት ላይ ከአንድ ታዋቂ ምግብ ቤትና የቡና መጠጫ አቅራቢያ የደረሰው ፍንዳታ እማኞች አክለው እንዳመለከቱት እስካሁን በተረጋገጠው 6 ሰዎች የቆሰሉበት ነው። ለፍንዳታው እስካሁን ኃላፊነት የወሰደ ወገን ባይኖርም እስላማዊ ጽንፈኛ ቡድን አልሻባብ በከተማይቱ የሚገኙ ሆቴሎችና ምግብ ቤቶች ጨምሮ ሰዎች በብዛት የሚገኙባቸው ስፍራዎች ጥቃት ሲያደርስ መቆየቱ ይታወቃል። የቀድሞ ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትላንት እሁድ ባሰሙት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲዎቻቸው አቋም ጋር ቢጣረስ እንኳን እውነታውን ለመመርመርና ስለ ሀቅ ለመቆም ምርጫቸው ይሆናል የሚል ታላቅ ተስፋ እንዳላቸው ተናገሩ። የዩናይትድ ስቴትሱ የመጀመሪያው ጥቁር ፕሬዚዳንት ትናንት ይህን አስተያየት የሰጡት ቦስተን ከተማ የጆን ኤፍ ኬኔዲን ተቋም የቁርጠኝነት ምሳሌ በሚል ርዕስ የሚጠራውን ሽልማት በተቀበሉበት ወቅት ነው። የኦባማ አስተያየት የተሰማው የዩናይትድ ስቴትስ ምክር ቤት ከክንዋኔዎቻቸው በአይነተኝነቱ ተለይተው የሚታወቀውን የዩናይትድ ስቴትስ የጤና ፕሮግራም የሚተካ አዲስ ፖሊሲ ባጸደቀ ጥቂት ቀናት ውስጥ ነው።
አመሰግናለሁ አሉላ። ለዋና ዋና ዜናው አንድ ዩናይትድ ስቴትስ ዶላር 22 ብር ከ86 ሳንቲም ተመንዝሯል። አዲስ አበባ ነገ ደመናማ ነች። ከፍተኛ ሙቀቱ 27 ዝቅተኛው 14 ዲግሪ ሴልሺየስ ነው። በዚሁ እንሰናበታለን። እኛ የሚካኤል በላይነህን ለሙዚቃ ጊዜ የለንም፣ ጨርሰናል። ፕሮግራሙን የመራችልን ብርሃን ኃይሉ ነች። አስተናጋጆቻችሁ
አሉላ ከበደና
እኔም ሰሎሞን አባተ፣ በፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። አብራችሁን ስለቆያችሁ እናመሰግናለን።
መልካም ምሽት። የትግርኛ ስርጭት ይቀጥላል።
ደህና ምሽት።